መጣበት ዘመን ላይ ደርሰናል። እየቀጠነ እየሰለሰለ የመጣበት ጊዜ ላይ ደርሰናል። አንዳንድ ሰዎች ወደ መድረክ ይወጡና ከጥቁሩ መጽሐፍ ልስበካችሁ ወይስ እንደወረደ ብሎ የሚጠይቁበት ዘመን ላይ መጥተናል። እንደወረደ ማለት የራሳቸውን ጥቁሩ መጽሐፍ ማለት ይሄ ነው። መጽሐፍ ቅዱስ ላለማለት እንኳ ጥቁሩ መጽሐፍ ነው የሚሉት። የአንዳንዶቻችሁ ጥቁር ነው፣ የአንዳንዶቻችን ጥቁር አይደለም። ይህንን መጽሐፍ ነው የሚሉት። እስከዚህ ዘመን ደርሰናል። ከጥቁሩ መጽሐፍ ወይስ እንደወረደ መልሳችሁ ምንድን ነው? ከጥቁሩ መጽሐፍ በሏቸው። እንደወረደ ከሆነም ጥቁሩን በሉት፣ ቡናውን፣ ወተት የሌለበትን። ይሄ ቃል የማይታደስ ቃል ነው። ይሄ ቃል አፕግሬድ የማይደረግ ቃል ነው። ይህንን ቃል ነው እንድንካፈል በፊታቸው የቆምኩት እና ይህንን ቃል እንድንካፈል እኔን እንዲረዳኝ እናንተንም ስትሰሙ እንዲረዳችሁ እንጸልይ። ልዑል እግዚአብሔር አምላክ፣ አንተ ከፍ ያልክ ጌታ፣ አንድያ ልጅህን እስክትሰጠን ድረስ እንዲሁ የወደድከን እጅግ አድርገን እናመሰግንሃለን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ እንደተጻፈ አንድያ ልጅህን ያለህ አንድ ብቻ ነው፣ እሱን ለእኛ አሳልፈ እስክትሰጥ ድረስ እንዲሁ ስለወደድከን ኃጢአተኞቹን፣ በደለኞቹን፣ አመፀኞቹን ሙታን እያለን እንዲሁ ስለወደድከን እናመሰግናለን። እንደ ዘመር ነው እግዚአብሔር ሆይ ቀራንዮ ይመስክር አንተ ለእኛ ያለህን ፍቅር። ጌታ ኢየሱስ ራስን ሳትሳሳ ለእኛ መስጠትህን ጎልጎታ ይመስክር። ስለዚህ ድንቅ ፍቅር እናመሰግናለን። እስከ መጨረሻ ስለወደድከን ተመስገን። ሳትሳሳ ነፍስን ስለሰጠህን ተመስገን። እኛን የወደድክበት ፍቅር እግዚአብሔር ሆይ አንደበት ሊገልጸው የማይችለው ፍቅር ነው። ስለዚህ ድንቅ ፍቅር እናመሰግናለን። ሙታን እያለን ትተህን ልትሄድ ስትችል ሰው ከንቱ የራሱ ጉዳይ ብለህ መተው ስትችል ፍቅር ግን አስገደደ። ስለዚህ ግድ የተሰኘህበት ፍቅር እናመሰግናለን። ልዑል እግዚአብሔር በዚህ ሰሞን ይህንን እናስባለን። ልማድ ስለሆነ አይደለም፣ በየዓመቱ ስለሚከበር አይደለም። ይሄ በዓል ፍቅራችንን፣ ቃል ኪዳናችንን እንደገና እንድናድስ እንድትረዳ እንጸልያለን። የስቅለትን በዓል የምናስበው፣ ቅዳሜ ስዑርን የምናስበው፣ የትንሣኤ እሁድን የምናስበው በየዓመቱ ስለሚከበር ሳይሆን እግዚአብሔር ሆይ ገብቶን ከልጅህ ጋር ያለንን ቃል ኪዳን እንደገና እንድናድስ እንደገና እንድናስብ እንዲህ ያለ ጊዜ ስለሰጠህ እናመሰግናለን። እርዳን እግዚአብሔር ሆይ ይህ ፍቅራችን ትኩስ ሆኖ እንዲቀጥል፣ ወደ ቀደመው ፍቅራችን ለአንተ ወደ አሳየነው አንተም ለእኛ ወደ አሳየህን ወደዚያ ፍቅር መመለስ እንድንችል እርዳን። እግዚአብሔር ሆይ የሳትንበት የወደቅንበት ካለ ከወዴት እንደወደቅን እንድናይ የቀደመውን ፍቅራችንን እንደገና እንድናድስ እርዳን። ይህችን ምሽት ባርክልን። በጌታችን በዚህ በቀራንዮ መስቀል ላይ ራሱን ለእኛ አሳልፎ በሰጠው በሞተ በሶስተኛውም ቀን ከሙታን በተነሳ በኢየሱስ ክርስቶስ ስም አሜን። ትናንትና በዚህ ቦታ ተገኝቼ እንድንካፈል ነበር የፈለግኩት የእግዚአብሔርን ቃል። ትናንትና መምጣትና መድረስ አልቻልኩም። ትናንትና አውሮፕላን አመለጠኝ። ከዚያ በኋላ ወዲያውኑ ተጓዝኩ፣ ግን ዴንቨር ከደረስኩ በኋላ የዴንቨሩ አውሮፕላን ደግሞ እንዲዘገይ ተደረገና መብረር ከነበረበት 3 ሰዓት በኋላ ነው የበረረውና ወደዚህ በመጣበት ጊዜ ትናንትና የነበረው ያምልኮ ጊዜያቸው አልቆ ነበር እና ያሰብኩት ትናንትና ስለ ጌታ መሰቀል ስለ ስቅለቱ ተካፍለን ዛሬ ደግሞ ያ ስቅለቱ ለኛ ለህይወታችን ግንዛቤው ምንድነው የሚለውን ቃል እንድንካፈል የሚለውን ሐሳብ እንድንካፈል ነበር የፈለኩት እና ሁለቱንም አደባልቀዋለሁ ስለዚህ ስቅለቱንም ከህይወታችን ጋር ያለው ግንዛቤ ምንድነው የሚለውንም ነገር አብረን እንድንመለከት ፈልጋለሁ ገላትያ 3:13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ኢየሱስ በእንጨት ላይ ተሰቅሎ ነው የሞተው። ለምን ሞተ? ኢየሱስ የሞተው ስጋ ስለለበሰ ነው። ለምን ስጋ ለበሰ? ለመሞት ነው ስጋ የለበሰው። እሽክርክሪት ነው የሚመስለው። ለምን ተሰቀለ? ለምን ሞተ? ስጋ ስለለበሰ። ለምን ስጋ ለበሰ? ለመሞት። ለምን ሞተ? ስጋ ስለለበሰ። ለምን ስጋ ለበሰ? ለመሞት። የትኛው ነው የሚቀድመው? ለምን ስጋ ለበሰ ኢየሱስ? ስጋ የለበሰው ኢየሱስ ለሌላ ለምንም ነገር አይደለም። ኃጢአታችንን በስጋው ሊሸከም ነው። ኃጢአታችንን በስጋው ለመሸከም ምን መሆን አለበት? ስጋ ያስፈልጋል። ስለዚህ ስጋን መንሳት ነበረበት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን አንድያ ልጁን ላከ እንደ ልጆች እንሆን ዘንድ። መቼ? በዘመኑ ፍጻሜ። እግዚአብሔር በቀጠሮ የሚሰራ አምላክ ነው። በቀጠሮው ሰዓት፣ በቀኑ ፍጻሜ፣ በዘመኑ ፍጻሜ እግዚአብሔር ከሴት የተወለደው ከወንድ የተወለደውን አይደለም፣ ከሴት የተወለደው አስቀድሞ ለሔዋን የተሰጠ ተስፋ ነበር። ይሄ ቅድመ ወንጌል ወይም መቅድመ ወንጌል የሚባለው ቃል ነው። በዘፍጥረት ምዕራፍ 3 ቁጥር 15 ላይ የምናገኘው ቃል ነው። በኃጢአት ከወደቁ በኋላ አስቀድሞ የተሰጠ ተስፋ ነበር። በኃጢአት ወደቁ። ከዚያ በኋላ እግዚአብሔር መተው ይችል ነበር፣ በዚያው እንዲቀሩ ማድረግ ይችል ነበር። ሰው ወድቋል፣ ሰው ከንቱ፣ የራሱ ጉዳይ ነው፣ አስቀድሜ አስጠንቅቄዋለሁ፣ ስለዚህ አልፎ ተላልፎ ከበሉ የራሳቸው ፈንታ የራሳቸው ጉዳይ ብሎ መተው ይችል ነበር። ግን አልተወም፣ እግዚአብሔር ፍቅር ስለሆነ እና ያንን ተስፋ ሰጣቸው። ባንተና በሴቲቱ መካከል ጠብ ይሆናል፣ ጥል ይሆናል፣ ጠላትነት በመካከላችሁ ይሆናል። አንተ ምን ታደርጋለህ? የሴቲቱን ዘር ሰኮናውን ትቀጠቅጣለህ። ከሴቲቱ ዘር የሚመጣው ደግሞ አንድ ነው። እሱ ደግሞ ምን ያደርጋል? ራስህን ይቀጠቅጣል። ይህ የመጀመሪያው ወንጌል ነው። በኤድን ገነት ከመውጣታቸው የተነገረ ወንጌል ወንጌል ነው። ወንጌል የምስራች ማለት ነው። ወንጌል መልካም ዜና ማለት ነው። ክፉ ዜና ነው እዚያ ቦታ ላይ የሆነው። መጥፎ ነገር ነው እየሆነ ያለው በእነዚህ ሰዎች ህይወት ውስጥ፣ በመጀመሪያዎቹ ወላጆቻችን ህይወት ውስጥ። ግን በዚህ መጥፎ ዜና ውስጥ፣ በዚህ መርዶ ውስጥ፣ ከዚህ ትወጣላችሁ በተባለው ነገር ውስጥ፣ በዚህ ሞት ውስጥ ሌላ የህይወት ነገር ለካ ተስፋ አለ፣ ለካ ምናልባት ከዚህ የመዋጀት ነገር አለ፣ ከዚህ የመቤዠት ነገር አለ፣ ከዚህ እድፍ ውስጥ፣ ከዚህ ሞት ውስጥ፣ ከዚህ ስቃይ ውስጥ የምንወጣበት ጭላንጭል አለ። በጨለማው መጨረሻ ላይ ትንሽ የብርሃን ብልጭታ አለ። ይሄ ነው የመጀመሪያው ወንጌል። የመጀመሪያው ወንጌል ለመጀመሪያዎቹ ሰዎች ነው የተሰበከው። ጌታ ይህንን ነው ሊያደርግ በዘመኑ ፍጻሜ የመጣው። በመስቀል ላይ የተሰቀለው ምን ሊያደርግ ነው? ለመሞት ነው። ሰው የሆነው ለመሞት ነው። ስጋችንን በስጋው በኃጢአታችንን በስጋው ለመሸከም ነው። ሰው የሆነው ጌታ ደም እንዲኖረው ነው። ደም እንዲኖረው ምን መሆን አለበት? ሰው መሆን አለበት። ሰው ሳይሆን ደም ሊኖረው አይችልም። ደሙ ደግሞ መፍሰስ አለበት ለኃጢአት ስርየት። ደም እንዲኖረው ሰው መሆን ነበረበት። ጌታ ይህንን ነው የሆነው። በእንጨት ላይ ደግሞ የተሰቀለው በሌላ በምንም አይነት መንገድ ቢሞት ሞት ሞት ነው። ግን አስቀድሞም የተጻፈ ቃል ስለሆነ ነው። ምንድን ነው ቅድም ያነበብኩት ቃል የሚለው? ገላትያ ምዕራፍ 3 ቁጥር 13 በእንጨት ምን የሚደረግ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ስለዚህ የተጻፈው ቃል እንዲፈጸም ነው ጌታ በመስቀል ላይ የተሰቀለው። ስቅለት በብሉይ ኪዳን ይደረግ ነበር። በአዲስ ኪዳን አይደለም የተጀመረው። ጌታ ሲሰቀል አይደለም ስቅለት የተጀመረው። ስቅለት በብሉይ ኪዳንም ነበር፣ አስቀድሞም ነበር። ለምሳሌ በግብፅ ይደረግ ነበር። ጥቂት ቦታዎችን እንድንመለከት ፈልጋለሁ። በዘፍጥረት ምዕራፍ 40 ከቁጥር 19 እስከ 22 ታሪኩን ታውቁታላችሁ። ዮሴፍ ህልማቸውን የተረጎመላቸው ሁለት ግብፃውያን ሰዎች ነበሩ። አንዱ የፈርዖን የወይን ጠጅ አሳላፊ ነው። አንደኛው ደግሞ የእንጀራ አሳላፊ የእንጀራ አበዛዎች አለቃ የሆነ ሰው ነው። እነዚህ ሁለቱም የራሳቸውን ህልም አለሙ። እንደ ህልማቸው ዮሴፍ ተረጎመላቸው። እንደ ተረጎመላቸው አንደኛው ወደ ስፍራው ተመለሰ፣ ሁለተኛውስ ተሰቀለ። ስለዚህ በግብፃውያን ዘንድ ስቅላት ነበር፣ ስቅለት ነበር። እንዴት አድርገው እንደሚሰቅሉ አናውቅም። ምናልባት በገመድ አንጠልጥለው ይስቀሉ ወይም በእንጨት ላይ ይስቀሉ አናውቅም። ግን በግብፃውያንም ዘንድ ይሄ ስቅለት የሚባል ነገር ነበር። ከመሬት ከፍ ተደርገው የሚሞቱ ሰዎች አስቀድሞም ነበሩ። በባቢሎንም ይደረግ ነበር። በባቢሎን ታስታውሳላችሁ፣ መጽሐፍ አስቴር ውስጥም ገበታና ታራ የሚባሉ ሁለት የዘበኞች ነበሩ። እነዚህ ሁለት ዘበኞች በንጉሱ ላይ እጃቸውን ለመሰንዘር ሲመካከሩ መርዶክዮስ ሰማ። መርዶክዮስ ለአስቴር፣ አስቴር ለንጉሱ ነገረች። ነገሩ ተመረመረ፣ እውነት ሆኖ ተገኘ። ከዚያስ እነዚህ ሁለት ሰዎች ምን ተደረጉ? ተሰቀሉ። በባቢሎንና በአስቴር ዘመን እነዚህ ሁለት ሰዎች ብቻ አይደለም የተሰቀሉት። መርዶክዮስን ሊያጠፋ የፈለገ አንድ ክፉ ሃማ የሚባል አጋጋዊ ሰው ነበር። አጋጋዊ ሰው የአጋግ ዘር ማለት ነው። አጋግ አስቀድሞ መጥፋት ከነበረባቸው አማሌቃውያን መካከል ሳይጠፋ የቀረ ሰው ነው። አስቀድሞ አጥፋቸው ነበር የተባለው ሳኦል፣ ግን አላጠፋቸውም። ታውቃላችሁ፣ ሳናጠፋ የምንቀረው ነገር በኋላ የሚያመጣው መዘዝ አለ፣ የሚያመጣው ክፉ ነገር አለ። እግዚአብሔር አጥፉ ካለ ምንድን ነው ማድረግ ያለብን? ማጥፋት ነው። መማር የለብንም፣ ማዘን የለብንም። የዚያ ሰው ዝርያ ነው። ያንን ሰው ሳሙኤል ገሎታል። በሳኦል ዘመን ትዝ ይላችኋል፣ ሳሙኤል ሳኦል ከሄደ በኋላ አማሌቃውያንን በሙሉ አጥፍቻለሁ፣ ጨርሻለሁ ካለ በል አልጨረሰም። ለካ ይሄ ልጁ አምልጦ ነበር። አጋግን ንጉሱንም አምጥቻለሁ አለ። እነዚህ የምሰማቸው የበሬና የበግ እሳትና ጩኸት ምንድን ነው ሲለው ህዝቡ ለአምላክህ ለአንተ አምላክ ለአምላክ ያላለ ለአምላክህ ይሰዋ ዘንድ የመረጣቸው ናቸው። ምንድን ነው አስቀድሞ የተባለው? ጨርሰህ ፈጽመህ አጥፋ። እሱ ግን አላጠፋም። አመጣቸው የተመረጡትን። ከሰዎቹም የተመረጠውን አንዱን አስቀርቶ ይዞ መጥቷል። እና ምን ሊያደርገው እንደነበር አናውቅም። ምናልባት ቤቱ አምጥቶ ሊያስቀምጠው፣ ሊቀልበው፣ ሊያኖረው ለምን አስቀረው? አጥፋ ነው የተባለው። እና ሳሙኤል አመጣና ያንን ሰው በጌልገላ ገደለው። የዚህ ሰው ዘር ነው ይሄ አጋጋዊ። በኋላ ኖሮ ቆይቶ ሄዶ አይሁድን በሙሉ አንድን ሰው አይደለም አይሁድን በሙሉ ሊያጠፋ ያደረገው። መጨረሻው ምን ሆነ? ይሄ ሰው መርዶክዮስን ሊሰቅል ባዘጋጀው ግንድ ላይ እሱ ተሰቀለ። ስለዚህ ባይሁድም ባቢሎናውያንም ዘንድ ስቅላት ነበር። በባቢሎናውያን ብቻ አይደለም፣ በኋላ እንደውም የሃማ 10 ልጆች ራሳቸው ምን ሆኑ? ተሰቀሉ። ስለዚህ ገበታና ታራ ተሰቀሉ፣ ሃማ ተሰቀለ፣ የሃማ 10 ልጆች ተሰቀሉ። ስቅላት በዚያ ጊዜ በጣም የተለመደ ነገር ነበር። ባይሁድም ዘንድ ስቅላት ነበር። የሞት ቅጣት በሚኖርበት ጊዜ ብዙ ጊዜ አይሁድ ምንድነው የሚያደርጉት? በድንጋይ ወግረው ነው የሚገድሉት። በድንጋይ ወግራሉ፣ ይገድላሉ። ከዛ ያ የድንጋይ ክምር መቃብራቸው ይሆናል። ያ ነው የአይሁድ የተለመደው የአቀባበር ነገር። ነገር ግን ዘኍልቍ ምዕራፍ 25 ከ1 እስከ 4 ላይ እስራኤል አይሁድ በአቤል ሰጢም ሰጢም በሚባል ቦታ ማመንዘር ጀመሩ። ይሄ በልዓምን ጠርቶ ካመጣባቸው በኋላ ባላቅ እነዚህን ሰዎች በዚህ በኩል ሄዶ ሊረግም ሲል እርግማኑ ምርቃት ሲሆን ና በዚያ በኩል ታያቸዋለህ ብሎ በሌላ በኩል ወስዶ ሲያሳያቸው ህዝቡን በሙሉ ሲያይ ሲባርካቸው የለም በዚህ በኩል ና ብሎ በሌላ በኩል ወስዶ ሲያሳያቸው አሁንም እግዚአብሔር የአፉን እርግማን በረከት አድርጎ ሲቀይር በኋላ የለም አትመርቃቸው አትባርካቸው አትርገማቸውም ከፈለክ እግዚአብሔር በአፌ ያደረገውን ነው የምናገረው ብዬ አስቀድሞ አልነገርኩም? እሱ ከባረከ ማን ነው የሚረግም? ባረካቸው፣ መረቃቸው። በእግዚአብሔር ዘንድ እውነትም ህዝብ ዘንድ እርግማን የለም። በእስራኤል ዘንድ እርግማን የለም። ይሄ ሰው በአቤል ሰጢም አይሁድን እርግማኑ አልሰራ ሲል ሌላ ነገር መከረ። ከሞአባውያን ጋር እንዲያመነዝሩ አደረገ። አይሁድ አመነዘሩ ከሞአባውያን ጋር፣ ከሞአብ ሴቶች ጋር በአቤል ሰጢም አመነዘሩ። ማመንዘር ማለት ዝም ብሎ ማመንዘር ብቻ አይደለም። ለነዚህ ሰዎች ማመንዘር ከአምልኮ ጋር የተያያዘ ነገር ነው። አመለኩ ጣዖቶቻቸው፣ አመነዘሩ፣ ገለሞቱ ከነዚህ ሰዎች ጋር። እግዚአብሔር በኋላ እንዲህ አላቸው፣ ቁጣው ነደደ። የህዝቡ አለቆች እንዲሰቀሉ ተባለ። ቁጥር 4 እንደዚህ ይላል፣ ምዕራፍ 25 ዘኍልቍ ምዕራፍ 25 ቁጥር 4 ላይ እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የህዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ማን ያለው? እግዚአብሔር። ማንን? አይሁድን፣ ሙሴን፣ የራሱን ህዝብ። ስለዚህ ስቅላት በእግዚአብሔርም ህግ በእግዚአብሔርም ትእዛዝ በብሉይ ኪዳን ውስጥ ነበረ። ዘዳግም ምዕራፍ 21 ቁጥር 22 እና 23 ማንም ኃጢአት ያደረገ ሰው እንዲሰቀልም ተነግሯል። ቅድም ያነበብኩትን ገላትያ ምዕራፍ 3 ቁጥር 13 ቃል ያዙና ይህንን ቃል እንመልከት። እንዲህ ይላል ማንም ሰው ዘዳግም 21 22 እስከ 23 ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ ተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበር። ይሄ ነው ቅድም ገላትያ ምዕራፍ 3 ቁጥር 13 ላይ የተመለከት ነው። ይሄ ነው ተብሎ እንደተጻፈ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ይሄ ነው ቃሉ። በእንጨት ላይ ከሰቀልከው ማንም ኃጢአተኛ ስቀለው፣ ግን በእንጨት ላይ ምን አይሁን? አይደር፣ አይደር። በስቅላት ወይም በስቅለት መቅጣት በአይሁድ ዘንድ የተከለከለ ነገር አልነበረም። የተከለከለው ሬሳው በተሰቀለበት እንጨት ላይ ማደር የለበትም። ኋላ ግን እነዚህ ሰዎች ማሳደር አይደለም ያከረሙበት ጊዜ ነበር፣ እንመለከተዋለን። ግን እንዳያድር የተከለከለበትን አንድ ሁለት ቦታ እንመልከት። በኢያሱ ዘመን የጋይ ንጉሥ፣ ጋይን ታስታውሳላችሁ? ጋይ የምትባል አንዲት ከተማ ነበረች እና የዚያች ከተማ ሰዎች ንጉሥ ተሰቅሎ ነበር። ከገባኦን ሰዎች ጋር ቃል ኪዳን ሲፈጽም ኢያሱ የጋይ ንጉስ ተቆጣ እና እነዚህን ሰዎች ሊወጋቸው መጣ። ሊወጋቸው የመጣው ከህዝቡ ጋር ነው። ያ ንጉስ እንዲያስ ተደረገ፣ ተያዘና ተሰቀለ፣ ተገደለ ተሰቅሎ። ምዕራፍ 8 ቁጥር 29 ኢያሱ እንደዚህ ይላል፣ የጋይንም ንጉስ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይም በገባች ጊዜ ኢያሱ አዘዘ፣ ሬሳውንም ከዛፍ አወረዱት፣ በከተማይቱም በር አደባባይ ጣሉት፣ በላዩም እስከ ዛሬ ድረስ ያለውን ታላቅ የድንጋይ ክምር ከመሩበት ይላል። የጋይንም ንጉስ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይም በገባች ጊዜ እንዳያድር ነው የተባለው። ፀሐይም በገባች ጊዜ ምን አደረገው? አወረዱት። እንደ ህጉ ነው እያደረገ ያለው ኢያሱ። በሌላ ጊዜ ምዕራፍ 10 ኢያሱ የገባኦንን ሰዎች ሊያጠፉ የመጡ አምስት ነገስታት ደግሞ ነበሩ። ሌሎች አምስት ነገስታት መጡ። ኢያሱ ምዕራፍ 10 ቁጥር 26 27 እንደዚህ ይላል፣ ከዚህም በኋላ መጥተው ገደሏቸው እነዚያን አምስት ነገስታት፣ በአምስቱም ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ መቼ ፀሐይ ልትገባ በቀረበች ጊዜ ኢያሱ አዘዘ፣ ከዛፎችም አወረዷቸው፣ ተሸሽገውም በነበሩበት ዋሻ ጣሏቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጓል። የገባኦን ሰዎች አምስት የገባኦን ሰው የቅድሙ ከገባኦን ሰዎች ጋር የተያያዘ ነው። ይሄም ከገባኦን ሰዎች ጋር የተያያዘ ነው። የመጨረሻውም በብሉይ ኪዳን ውስጥ የምናገኘው ከስቅላት ጋር የተያያዘ ታሪክ ከነዚሁ ከገባኦን ሰዎች ጋር የተያያዘ ነው። ቅድም እንዳልኩት ኢያሱ አማሌቅን አጥፋ እንደተባለ አማሌቅን ሊያጠፋ ብቻ አልነበረም፣ እነዚህንም ሰዎች ራሳቸውን ሊያጠፋ ሞክሮ ነበር። ሳኦል ለምን ሊያጠፋቸው እንደፈለገ አናውቅም፣ ግን ሊያጠፋቸው ፈለገ። ቃል የተገባላቸው ሰዎች ናቸው ገባኦናውያን። ኢያሱን አታለው ነው እዚያ የኖሩት እነዚህ ሰዎች። ከሩቅ አገር ነው የመጣ ነው ብለው የነተበ ጫማ አድርገው የሻገተ እህል ይዘው የተበጣጠሰ ልብስ ለብሰው ነው ከሩቅ በግብፅ ያደረገውን አምላካችሁ ሰምተን በአሞራውያን ንጉሥ ያደረገውን ነገር ሰምተን ብለው ቅርብ ያለውን ታሪክ አልተናገሩም። ኢያሪኮ የሆነውን ነገር አልተናገሩም። ዮርዳኖስ የተከፈለውን ታሪክ አልተናገሩም። ምክንያቱም ያንን ከሆነ የቅርብ ሰዎች ናቸው እነዚህ ብሎ እንዳይጠረጥር ቀድሞ በሲሆን ንጉሥ በአግ ንጉሥ የተደረገውን ነገር ተናገሩ። በግብፅ እግዚአብሔር ባህሩን የከፈለውን ታሪክ ተናገሩ። እነዚህ እውነትም ከሩቅ አገር የመጡ ሰዎች ናቸው ብሎ እንዲቀበላቸው እውነትም ከሩቅ አገር የመጡ ሰዎች ናቸው ብሎ ተቀበላቸው። በኋላ ነው ቆይቶ ለካ እዚያው የነበሩ ሰዎች መሆናቸውን ያወቀው። ግን አስቀድሞ ቃል ገብቷል። ቃል ከገባ በኋላ ቃሉን መዋጥ መልሶ አይችልም። ቃል ወጥቷል። ስለዚህ በቃ ምንም ማድረግ አንችልም። ስለዚህ እናንተ ለአምላኬ ቤት እንጨት ቆራጮች፣ ውሃ ቀጂዎች ሆናችሁ ትኖራላችሁ ተባለ። ናታኒም ተባሉ እነዚህ ሰዎች ለእግዚአብሔር። ናታኒም ማለት ስጦታዎች ማለት ነው። ስጦታዎች ሆኑ፣ የመቅደስ ስጦታዎች፣ የመቅደስ የጉልበት ሰራተኞች፣ ለመስዋዕቱ እንጨት ፈላጮች፣ ውሃ አቅራቢዎች፣ የመቅደስ የጉልበት ስራ ሰራተኞች ሆነው ኖሩ በመካከላቸው ቃል ኪዳን ስለሆነ። ይህንን ቃል ኪዳን ግን ሊያፈርስ ሳኦል ተነሳ እና እነዚህን ሰዎች በሙሉ ሊያጠፋቸው ፈለገ። በዳዊት ዘመን ድርቅ ሆነ። አንዴ ድርቅ የሆነበትን ምክንያት ሲጠይቅ ምክንያቱ ይሄ እንደሆነ ተነገረው ለዳዊት። ታሪኩን በሙሉ በሁለተኛ ሳሙኤል ምዕራፍ 21 ታገኙታላችሁ። ይሄ ድርቅ፣ ይሄ ረሃብ፣ ይሄ ጠኔ የሆነበትን ምክንያት ሲጠይቅ ይሄ ነው ተባለ። ከዚያ በኋላ ሳኦል በገባኦናውያን ላይ እንዲህ ያለ በደል በድሏልና ሊያጠፋቸው ፈልጓልና ብሎ ነገረው። በዚህ ምክንያት ነው ረሃብ የሆነው፣ በዚህ ምክንያት ነው ዝናብ የቀረው ብሎ እግዚአብሔር ተናገረው ለዳዊት በሚናገርበት መንገድ። ከዚያ በኋላ ዳዊት ሄደ ወደ ገባውን ሰዎች ወደ ገባውን ሰዎች ሄደና ይሄንን እግዚአብሔርን ቁጣ ከምድሪቱ ላይ እንድናስወግድ ምንድነው የምትሉት? ምን እናድርግ? ጠይቁኝ አደርጋለሁ አላቸው። ምን እናድርግ? የኛ ጉዳይ ከሳውል ጋር የብርና የወርቅ ጉዳይ አይደለም ብሎ ነገሩት። ጠይቁኝ እሰጣችኋለሁ አላቸው። እንግዲያስ አሉ የኛን መጥፋት ከፈለገው ከዚች አገር ዳርቻ እኛን ሊያወጣን ከወደደው ከሳኦል ልጆች 7 ስጠንና እንሰቅላቸዋለን። በጊብአ በሳኦል አገር እንሰቅላቸዋለን እሰጣቸዋለሁ አላቸው። ከዛ ከዮናታን ጋር ቃል ስለገባ የዮናታንን ቤት ብቻ አስቀርቶ ከሳኦል 7 ሰዎች መርጦ ሰጣቸው እና ሰቀሏቸው። ታሪኩ ሰፋ ያለ ነው። ይሄ የሆነው በገብሱ መከር ወራት መጀመሪያ ላይ ነው። የመከር ወራት መጀመሪያ ዝናቡ አቁሟል። ዝናቡ ከቆመበት እህል ከሚወቃበት ከሚታጨድበት ከሚከመርበት ከዚያ ጊዜ ጀምሮ ያኔ ነው የተሰቀሉት። ከዚያ ጊዜ ጀምሮ ዝናቡ እስከሚመጣበት ጊዜ ድረስ እስከ ዝናብ ወራት ድረስ እነዚያ ሰዎች ተሰቅለው ነበር። ከነዚያ መካከል አንዷ ከልጆቿ ከተሰቀሉባት መካከል አንዷ የሳኦል ቁባት የነበረች ሪጽፋ የምትባል ሴት ነበረች። የእሷ 2 ልጆች ተሰቅለዋል። አታወርዳቸው ነገር የንጉሥ ሕግ ነው፣ ትእዛዝ ነው። ስለዚህ ከዚያ ጊዜ ጀምሮ ምንጣፍ እያነጠፈች እዚያው እየዋለች እዚያው እያደረች ልጆቿ ናቸው የተሰቀሉት። ቀን ወፍ እንዳይበላቸው፣ አሞራ እንዳይበላቸው፣ ሌሊት አውሬ እንዳይበላቸው እዚያው እየዋለች እዚያው እያደረች ቆየች፣ ዝናብ እስከሚዘንብ ድረስ። ዝናብ ከዘነበ በኋላ እግዚአብሔር ምድሪቱን ታርቋል፣ ዝናብ ዘንቧል፣ ረሃቡ ጠፍቷል፣ ድርቁ ሄዷል። ስለዚህ ምን ሆነ? ሬሳቸው ወረደ፣ ተሰቀለ፣ ተቀበረ። ይሄ መጨረሻ የተደረገው በብሉይ ኪዳን ውስጥ የምናገኘው የአይሁድ ስቅለት ታሪክ ነው። ከዚህ በኋላ ሆኗል ስቅለት፣ ግን ተማርከው ከሄዱ በኋላ በባቢሎን የተደረገው ነው። ቅድም የተመለከት ነው። በእንጨት መስቀል አስቀድሞም የተለመደ ነገር ነበር፣ ይሰቀል ነበር። ስቅለት በጥንት ሰዎች መረዳት ሰዎችን ከፍ አድርገው ከመሬት የሚሰቅሉበት ምክንያት በአይሁድ ብቻ አይደለም፣ በሌሎችም ባህሎች ውስጥ ይሰቀል ነበር። ሰው የሚሰቀልበት ምክንያት ይሄ በጣም የከፋ ኃጢአተኛ ስለሆነ፣ ይሄ በጣም በጣም መርዘኛ የሆነ ኃጢአተኛ ስለሆነ ይሄንን ሰው ምድር ላይ ብንሰቅለው፣ ብንገለው፣ ደሙን ብናፈስ ወይም በምድር ላይ ደብድበን ብንገለው ምድሪቱን ምን ያደርጋታል ብሎ ነው የሚያስቡት? ያረክሳታል። ስለዚህ ምድሪቱን እንዳያረክስ የኃጢአተኛ የርኩስ ሰው ምን እናድርገው? ከመሬት ከፍ እናድርገውና እዛ አየር ላይ እንስቀለው። አየሩን እንዴት እንደማይበክል አላውቅም፣ ብቻ ምድሪቱን እንዳይበክል ከመሬት ከፍ አድርገው ይሰቅሉት ነበር። በአይሁድ ብቻ አይደለም፣ በብዙዎችም ዘንድ የተለመደ ባህል ነው። እንዳያረክስ በአደኩበት አካባቢ እባብ ይገደልና ይቀጠቀጥና እባብ ከተገደለ በኋላ እዛው መሬቱ ላይ ከተውት አፈር አሽትቶ አፈር ልሶ ይነሳል ተብሎ ይባላል። አላውቅም ሲነሳ ግን እና ከተሰቀለ በኋላ ከተገደለ በኋላ ምንድን ነው የሚያደርጉት? የሆነ እንጨት ላይ ይሰቅሉታል፣ ወይ ባላ ላይ ወይ የሆነ ቅርንጫፍ ላይ እንደ ያንጠለጥሉታል እና እዛ የሆነ ጭሉሌ ወይም ጭልፊት ወይ የሆነ አሞራ መጥቶ ያነሳዋል። ከተቀጠቀጠና ከሞተ እንዴት እንደሚነሳ አላውቅም፣ ብቻ ይሰቀላል እላይ። ያንን የሚመስል ነገር ነው በእነዚህም ሰዎች ውስጥ ያለው እና ይሄ ሰው በመሬቷ ላይ ቢሞት መሬቷን ያረክሳታል። የእሱ ርኩሰት የእሱ በደል ወደ መሬቱ ውስጥ ይገባል። ያ እንዳይሆን ምን እናድርገው? ከፍ አድርገን እዛው ላይ ይሙት። በብሉይ ኪዳንም ስቅለት ነበር። ሮማውያን በአዲስ ኪዳን ያደረጉት ነገር ቢኖር ስቅለትን ክፉ አደረጉት። የጭካኔ ሞት አደረጉት። የስቃይ ሞት አደረጉት። ጨመሩበት ስቃይና ጭንቀት እንጂ አስቀድሞም ነበር ስቅለት። ሮማውያን ከሮማውያን በፊት ግሪካውያን፣ ከግሪካውያን በፊት ባቢሎናውያን፣ ከባቢሎናውያን በፊት አሶራውያን፣ ከአሶራውያንም በፊት ግብፃውያንም ሁሉ ያደርጉ ነበር። ተመለከትን፣ ግብፅ ይሰቀል ነበር፣ ባቢሎን ይሰቀል ነበር፣ አይሁድም ይሰቅሉ ነበር፣ ግሪካውያንም ይሰቅሉ ነበር። ግሪካውያን እንደውም ጨመሩበት፣ አሟሟቱ ላይ ጭካኔ ጨመሩበት። ሮማውያን ደግሞ የባሰ ጨካኝ የሆነ የጭካኔ ቅጣት አደረጉት። በሮማውያን ዘንድ ሮማዊ ዜጋ የጨዋ ሞት ነው የሚሞተው። የጨዋ ሞት ማለት ቀልጣፋ ሞት፣ ስቃይ የሌለበት ሞት። ሮማዊ ዜጋ አንገቱ ተሰይፎ ነው የሚሞተው። አንገቱ ከተሰየፈ ወዲያውኑ ነው የሚሞተው እና ጭንቀትም የለበትም፣ ስቃይም የለበትም። አንገቱ ተቆረጠ ማለት በቃ ወዲያውኑ ጭንቅላቱና ሰውነቱ ተለያይቷል። ሰውነቱ ላይ የሚደርሰውን ስቃይና ህመም ጭንቅላቱ አያስተላልፍም። በቃ ወዲያው የቅጽበት ሞት ነው። ሮማዊ ዜጋ እንደዚያ ነው የሚሞተው። ሮማዊ ዜጋ በመስቀል ላይ አይሰቀልም። በመስቀል ላይ የሚሰቀለው ባሪያ፣ ነፍሰ ገዳይ፣ ነፍሰ ገዳይም እንኳ ቢሆን ሮማዊ ከሆነ አይገደልም በመስቀል ላይ። ክፉ፣ አረመኔ፣ ጨካኝ፣ ወንጀለኛ፣ ይህ ነው የሚሰቀለው። አመፀኛ ባሪያዎች ይሰቀላሉ። ጌታ የመጀመሪያው አይደለም። በመስቀል ላይ በሚሰቀልበት ጊዜ አስቀድሞ በመቶዎች በሺዎች የሚቆጠሩ ሰዎች ተሰቅለዋል። አንዴ እንዲያውም የባሪያዎች አመፅ የሚባል በግሪካውያን አገዛዝ እና በሮማውያን አገዛዝ መጀመሪያ አካባቢ ኃይለኛ የሆነ አመፅ ነበርና ያ አመፅ በመቶዎች የሚቆጠሩ ባሪያዎች ተሰቅለው ነበር። በሮማውያንም ዘመን ከሮም ከተማ ወደ 100 ኪሎ ሜትር ርቀት ጀምሮ በየስንት እርምጃ ባሪያዎች እንዳያምፁ ትምህርት ይሁናቸው ተብሎ ሮማውያን ባሪያዎች ተሰቅለው ነበር። እነዚህ ባሪያዎች ተሰቅለው እዚያው ነው የሚበሰብሱት። አንዳንዶቹ ወዲያውኑ ይሞታሉ፣ አንዳንዶቹ ወዲያውኑ አይሞቱም። ጌታ በሚሰቀልበት ጊዜ አንዳንዶቹ በሰዓቶች ውስጥ ነው የሚሞቱት። ጌታ በስንት ሰዓት ነበር የተሰቀለው? ጠዋት 3 ሰዓት ነበር የተሰቀለው። የሞተው በስንት ሰዓት ነበር? በ9 ሰዓት ነበር የሞተው። 9 ሰዓት ከሰዓት በኋላ ማለት ነው። 9 ሰዓት የምን ሰዓት እንደሆነ ታውቃላችሁ? በብሉይ ኪዳን የመስዋዕተ ሰርክ ሰዓት ነው። የመስዋዕተ ሰርክ ሰዓት ልክ በዚያች ሰዓት ነው ጌታ የሞተው። መስዋዕቱ ምን ሆነ ማለት ነው? ገባ ወደ አብ አረገ መስዋዕቱ። ያንን ነው የሆነው። 6 ሰዓት ነው የቆየው በዚያ መስቀል ላይ። ከግራና ቀኝ የተሰቀሉት ሰዎች ግን አልሞቱም ነበር። ስለዚህ ምን እንዲሞቱ ምን መደረግ ነበረበት? ጭናቸው መሰበር ነበረበት። በመስቀል ላይ በሚሞትበት ጊዜ የስቃይ ሞት ነው የሚሞተው። ችንካሩን አይደለም። ከችንካሩ የከፋው ሞት መተንፈስ አይቻልም። በመስቀል ላይ የሚሞት ሰው ለመተንፈስ ሰውነቱን ከፍ ማድረግ አለበት። ለመተንፈስ ዛሬ አየር እንደው ሳምባችን ሞልተን ስንተነፍስ እንደ ትንሽ ነገር አንመልከተው፣ እንደ ቀላል ነገር አንየው። እንደው እያንዳንዲቷን እስትንፋሳችንን በሳብን ቁጥር እግዚአብሔር እናመስግነው። ትንፋሽህንና መንገድህን በእጁ የያዘውን አለ ዳንኤል ለብልጣሶር በሚናገርበት ጊዜ። ትንፋሻችንን የሳንባችንን የሞላው ትንፋሻችን ከእግዚአብሔር በጸጋ የተሰጠን ስጦታ ነው። እያንዳንዲቷ እስትንፋስ። በመስቀል ላይ የተሰቀለ ሰው መተንፈስ አይችልም። ለመተንፈስ ምን መሆን አለበት? ከወገቡ ከፍ ማለት አለበት። አየሩ ሳንባውን እንዲሞላ ወይም ወደ ሳምባ ውስጥ እንዲገባ ይሄ ከሳምባችን በታች ያለው ዳያፍራም የሚባለው እንደ ከበሮ የተወጠረ ብራና አይነት ነገር ቦታ እንዲለቅ ትንሽ ከፍ ማለት አለበት። ከፍ እንዳይል ደግሞ እግሮቹ ተጨንክሯል፣ ያ ህመማል፣ ያ ስቃያል። ሮማውያን በጣም በጣም የከፋ አደረጉት፣ አዘመኑት። ይሄን የመስቀል ሞት አስጨከኑት። ያንን ያደረጉት ጌታ ያንን ሞት ነው የሞተው፣ የወንጀለኛ ሞት፣ የኃጢአተኛ ሞት፣ የባሪያ የአመፀኛ ሞት እንደ ወንጀለኛ ተቆጥሮ ከኃጢአተኞች ጋር ተቆጥሮ ያንን ነው ያደረገው። ከአመፀኞች ጋር ተቆጠረ። ቅድም ተነቦልናል ያ ቃል። ጌታ ይህንን የሆነው መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ ይለናል ማርቆስ ምዕራፍ 15 ቁጥር 28 ላይ። መጽሐፍ እንደሚል ከአመፀኞች ጋር ተቆጠረ። የት ነው የተጻፈው? ቅድም የተነበበልን ኢሳይያስ ምዕራፍ 53 ውስጥ። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። የብዙ ሰዎችን ኃጢአት ተሸከመ። ኃጢአታችንን ሊሸከም ነው ጌታ በመስቀል ላይ የዋለው። ያ መስቀል፣ ያ የመስቀል ውሎ፣ ያ የቀራኔው ገድል፣ ጌታ ኢየሱስ ያደረገው የመስቀል ውሎ ኃጢአታችንን ለመሸከም ነው። የክርስቶስን ስቅለት ከሌሎቹ ስቅለት ምን ለየው? የክርስቶስ ስቅለት በእንጨት ላይ የሚሰቀል የተረገመ ነው ተብሎ ተጽፏል እና እርሱ ምን አደረገ? ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። እሱ ስለ እኛ ምን ሆኖ? እርግማን ሆኖ። ከምን እርግማን? ከሕግ እርግማን ዋጀ። ይሄ በሕግ ሥራ ለመጽደቅ ስለ መሞከርና በእምነት ስለ መጽደቅ የተጻፈ ምዕራፍ ነው። ምዕራፍ 3 የገላትያ መጽሐፍ። የገላትያ መጽሐፍ በሙሉ ስትመለከቱት ያ ነው ነጥቡ። ገላትያ አንድ ከተማ አይደለችም፣ አንድ ቤተ ክርስቲያን አይደለችም። ገላትያ አውራጃ ነው፣ ሰፊ የሆነ ክፍለ ግዛት ነው። በዚያ ግዛት ውስጥ የሚገኙ ብዙ አማኞች አሉ እና እነዚህ አማኞች ጌታን ከተቀበሉ በኋላ ጌታን ካመኑ በኋላ አይሁድ አድራጊዎች፣ አይሁዳውያን ክርስቲያኖች ከክርስትና ጋር የአይሁድን እምነት ካልጨመርን በስተቀር ደህንነታችን ሙሉ አይሆንም የሚሉ ሰዎች ወደ ገላትያ ሄዱ እና በዚህ በጸጋ ከዳኑ በኋላ እነዚህ ሰዎች ደህንነትን ካገኙ በኋላ የለም፣ ከዚህ ደህንነታችሁ ጋር ምን መደረግ አለበት? ሕግም መጨመር አለበት። የሙሴን ሕግ መጠበቅ አለባችሁ። የሙሴ ሕግ ዋና ምልክት ደግሞ ምንድን ነው? ግዝረት ነው። ግዝረትን መፈጸም አለባችሁ። ይህንን አስተማሯቸው። ለዚህ ምላሽ ነው ጳውሎስ የገላትያን መልእክት የጻፈው። በእነዚህ ሰዎች ፊት ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። አሁን ግን ማነው አዚም ያደረገባችሁ ይላቸዋል። ክርስቶስ እንደተሰቀለ የተሰቀለውን ክርስቶስን ያንን በመስቀል ላይ ኃጢአታቸውን የተሸከመውን ያንን በጸጋ ያዳናቸውን ያንን ጌታ ነበር ያዩ የነበሩት እነዚህ ሰዎች። አሁን ግንስ ወደ ሕግ ጥበቃ፣ ሕግ እኮ እርግማን አለበት። ይህንን ነው እያላቸው ያለው። ሕግ እርግማን አለበት። ሕጉ አይደለም እርግማን። ሕጉ ንጹሕ ነው። ሕጉ ቅዱስ ነው። ሮሜ ምዕራፍ 7ን ስንመለከት ሕግ መልካም ነው፣ ሕግ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት ናት ይላል። የእግዚአብሔር ፍጽምና ይታይባታል በሕግ ውስጥ። ጻድቅ ናት፣ የኔን ኃጢአት ታሳየኛለች። ምንጯ እግዚአብሔር ነው። ስለዚህ እግዚአብሔር ቅዱስ አምላክ ነው። ስለዚህ ሕጓም ቅዱስ ናት። የኔንም ኃጢአት ታሳየኛለችና የኔንም በደል ታሳየኛለችና የኔንም ጉድለትና ጎደሎነት ታሳየኛለችና ሕጓ መልካም ናት። ህግ መልካም ነው በጎ ነው ቅድስትና ጻድቅናት ብትሆንም በብሉይ ኪዳንም እንኳ ሰዎች በህግ ስራ ሳይሆን በእምነት ነው ይጸድቁ የነበሩ በብሉይም ኪዳን አብርሃምን ብትወስዱ አብርሃም ምን ሆነ አመነ እምነቱ ምን ሆነ ተቆጠረለት ጽድቅ ሆኖ ተቆጠረለት አመነ ጽድቅ ሆኖ ተቆጠረለት ጻድቅ በእምነት ይኖራል አብርሃም ታዟል እግዚአብሔርን አዎ ታዟል ስራ ሰርቷል አዎ ሰርቷል ግን ያ ስራው አይደለም እንዲያጸድቀው ተስፋ ያደርገ የነበረው እምነቱ ነበር ዕብራውያን ምዕራፍ 11 ላይ መተን ስንመለከት ይሄንን ነገር ነው የምናየው አብርሃም አመነ ጽድቅም ሆኖ ተቆጠረለት አይደለም አብርሃም ያቺ ጋለሞታ ረአብ የምትባል የኢያሪኮ ሴት እንኳ እሷም ሰርታለች ግን አምናለች ያ እምነቷ ነው ያዳናት በብሉይ ኪዳንም እንኳ ሰዎች ሰርተው አይደለም የሚጸድቁት ይሰራሉ ግን ያ የሚሰሩት ስራ ገና የሚፈጸመው በመስቀል ላይ የሚደረገው ነገር አይተው ከሩቅ ተሳልመውት ያ ለነሱ ተቆጥሮላቸው ነው በብሉይ ኪዳንም እንኳ ይድኑ የነበረው ምክንያቱም እግዚአብሔር የብሉይ ኪዳንንም በእምነት እኛንም ከመስቀል ወዲህ ያለነውን በእምነት የሚያድን አምላክ ነው ያ ነው የደህንነታችን የጽድቃችን መሰረት እምነታችን ነው ለነዚህ ሰዎች ነው ይሄንን ነገር የተናገረው በሕግ ሊጸድቁ ለሚሞክሩ ሰዎች የለም በሕግ አይጸደቅም የለም በሕግ አይዳንም የሚዳነው በሌላ መንገድ ነው ሕጉ እርግማን አለበት በሚልበት ጊዜ ሕጉ እርግማን ነው ማለቱ ሳይሆን ህጉን የማያደርገው የተረገመ ነው ህጉን ደሞ ማንንም አድርጎ ፈጽሞ ጠብቆ አይችልም ጋላትያ ምዕራፍ 3 ቁጥር 10 እዛው ላይ እንደዚህ የሚል ቃል አለ ከህግ ስራ የሆኑት ሁሉ በእርግማን በታች ናቸውና በህግ መጽሐፍ በተጻፉት ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ህጉን ማንንም ጠንቅቆ ጠብቆ የዳነ የለም ስለዚህ ሌላ መንገድ መኖር አለበት ሌላ ኪዳን መኖር አለበት ይሄ አዲስ ኪዳን ነው ሌላው ኪዳን ይሄ አዲስ ኪዳን አስቀድሞም በብሉይ ኪዳን ተስፋ የተሰጠ ኪዳን ነው በኤርሚያስ የቀደመውን ኪዳን አባቶቻችን ስላልጠበቁ ከነዚህ ከሚመጡት ጋር ከልጆቻችሁ ጋር የምገባው አዲስ ኪዳን አለ አባቶቻቸውን በእጃቸው ይዤ እንደወሰድኳቸው በሲና ተራራ ከነሱ ጋር ቃል ኪዳን እንደገባሁት እንደሱ አይነት ቃል ኪዳን አይደለም በዚያ በድንጋይ ላይ በጣቴ እንደጻፍኩት አይነት እዛዝ አይደለም አሁን ምን አደርጋለሁ ህጌን በልባቸው በልቡናቸው እጽፋለሁ በልባቸው አኖራዋለሁ ማንንም ወንድሙን ማንንም ጎረቤቱን ይሄ ነው እግዚአብሔር ቃል ብሎ አይናገረውም ሁሉም ከትንሽ ጀምሮ እስከ ትልቅ ድረስ ያውቁኛል ይሄንን ኪዳን እገባለሁ ያ ኪዳን አዲስ ኪዳን ተብሎ የተነገረው ነው በኤርሚያስ ምዕራፍ 31 ቁጥር 31 ላይ አዲስ ኪዳን እገባለሁ ከእስራኤልና ከይሁዳ ቤት ጋር ይሄ አዲስ ኪዳን መቼ ነው የሆነው መቼ ነው የአዲስ ኪዳን የሆነው? አዲስ ኪዳን ካለ አሮጌ ኪዳን አለ ማለት ነው። አሮጌ ኪዳን ካለ አሮጌው ኪዳን በአዲሱ ኪዳን በሚተካበት ጊዜ አሮጌው ኪዳን ምን መሆን አለበት? መሻር አለበት ወይም ውርጃ ተደርጎ መቆጠር አለበት። ዕብራውያን ምዕራፍ 8 ያንን ነው የሚነግረን። ዕብራውያን ምዕራፍ 8 ይሄንን አሮጌውን ኪዳን ያስረጀውና ውራጅ ያደረገው ኪዳን አዲሱ ኪዳን እንደሆነ ይነግረናል ምዕራፉን በሙሉ ብትመለከቱ ምንም ኪዳን ደግሞ በመፈጸምበት ጊዜ በምን ነው መፈጸም ያለበት በደም ነው መፈጸም ያለበት ደም መፍሰስ ስላለበት ይሄኛውም አዲሱም ኪዳን የጸናው በደም ነው ይሄ ደም ደግሞ በመስቀል ላይ በፈሰሰው በክርስቶስ ኢየሱስ በእግዚአብሔር ልጅ በእግዚአብሔር በግ ደም የጸናው ኪዳን ነው ማቴዎስ ምዕራፍ 26 ቁጥር 28 እና ማርቆስ ምዕራፍ 14 ቁጥር 24 ላይ ለብዙዎች ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ሉቃስ 22 20 ላይ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። መቼ ነው ይሄንን ያለው ጌታ? ራት በሚበሉበት ሰዓት፣ በመጨረሻው ሰዓት ላይ ነው ያለው። ደሙ ፈሷል? አልፈሰሰም። በዚያ ሰዓት ገና ነው። ደሙ የሚፈሰው በመስቀል ላይ ነው። ግን የዚያን መታሰቢያ ነው ሲሰጣቸው የምንመለከተው። ኪዳኑ ገና አልተፈጸመም። በነገራችን ላይ አዲስ ኪዳን የሚባለው ከማቴዎስ ወንጌል ወይም ጌታ በሚወለድበት ጊዜ የተጀመረ ነገር አይደለም። እስከ መስቀሉ ድረስ ያለው ብሉይ ኪዳን ነው። አዲስ ኪዳን የተጀመረው በመስቀሉ ላይ ነው። ከመስቀሉ ወዲህ ያለው ታሪክ ነው አዲስ ኪዳን የምንለው እንጂ እስከ መስቀሉ ድረስ ያለው በሙሉ ብሉይ ኪዳን ነው። ጌታም ያገለገለው በብሉይ ኪዳን ዘመን ነው። ዮሐንስም ያገለገለው በብሉይ ኪዳን ዘመን ነው። ደቀ መዛሙርቱ ከጌታ ጋር ይወጡና ይገቡ የነበረው በምን ዘመን ነው? በብሉይ ኪዳን ዘመን ነው። አዲስ ኪዳን አልተጀመረም። አዲስ ኪዳን ተብሎ መጽሐፍ ቅዱሳችን ላይ ሁለት ቦታ ተከፍሎ ከሚልኪያስ መጽሐፍ ቀጥሎ አዲስ ኪዳን ነው የሚባለው አይደል? አዲስ ኪዳን ጌታ ማቴዎስ ምዕራፍ 1 ላይ ሲወለድ እናያለን። ሉቃስ ምዕራፍ 1 ላይ በምንሄድበት ጊዜ እንደውም ገና ከመወለዱ በፊት የኤልሳቤጥ የዘካርያስ ታሪክ እናገኛለን። ያ ሁሉ አዲስ ኪዳን አይመስለን፣ ብሉይ ኪዳን ነው። አዲስ ኪዳን የተጀመረው መስቀሉ ላይ ነው። በመስቀሉ ላይ ደሙ በሚፈስበት ጊዜ ያ ኪዳን በደሙ ታተመ። ከዚያ በኋላ ነው ሰዎች ወደ እግዚአብሔር እንዲገቡ መንገድ የተከፈተላቸው በኪዳኑ በኩል። ያኔ ነው ከሕግ እርግማን የተዋጀ ነው። በመስቀል ላይ በእንጨት ላይ የሚሰቀል የተረገመ ነው እንደተባለ ጌታ በዚያ መስቀል ላይ ተሰቅሎ የተረገመ ሆኖ የእኛን እርግማን ወስዶ እኛን ከሕግ እርግማን ዋጀን፣ ቤዛችን ሆኖ። ቤዛ ማለት ልዋጭ ማለት ነው። አንድ ነገር እንዳይጠፋ ጠፍቶ እንዳይቀር የሚከፈል ዋጋ እና በዚያ ዋጋ የሚገዛ። ያ ባይገዛ ኖሮ፣ ልዋጩ ባይደረግ ኖሮ፣ ልውውጡ ባይደረግ ኖሮ ያ ነገር ሊጠፋ የነበረ ነገር ግን ያ በመደረጉ ምክንያት ከመጥፋት መዳን። ቤዛነት ያ ነው። መቤዠት ያ ነው። መዋጀት ያ ነው። ያንን ነው ጌታ ያደረገው። በመስቀል ላይ የተሰቀለልን ጌታ እኛን ከሕግ እርግማን ሊያድነን ነው። ከሕግ እርግማን። ሕግን በመጠበቅ ማናችንም መዳን አንችልም ነበር። ሕግ ደግሞ አስቀድመውኑ ጠብቀነው ስለማንችል፣ ጠብቀነው ስለማናውቅ አንዳንዶቻችን፣ እንዲያውም ሕግም እንዳለ ስለማናውቅ አሕዛብ ነው። ሕግ የተሰጠው ለማን ነው? ለአይሁድ ነው። እኛ አይሁድ አይደለንም። ስለዚህ እኛ እንዲያውም ኪዳኑ ውስጥ ጨርሶ የሌለን ያልታሰብን ሰዎች ነን። እኛን የእግዚአብሔር እስራኤል አድርጎ እግዚአብሔር መረጠን። ከአሕዛብና ከአይሁድ አንድን አካል ለራሱ ሊያዘጋጅ ስለወደደ በመስቀል የጥልን ግድግዳ አፈረሰ። እኛን የእግዚአብሔር ልጆች አደረገን። ይህንን ተቀበልን። በመስቀል ላይ የተደረገውን ይህንን ገድል፣ ይህንን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራውን ነገር ተቀብለን ምን ሆንን? የእግዚአብሔር ልጆች ሆን። እንዲያው በነፃ ወደ ገዛ ወገኖቹ መጣ። የገዛ ወገኖችም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለማን? ለተቀበሉት። ምን ላደረጉት? ለተቀበሉት። መቀበል የተወሳሰበ ነገር አይደለም። መቀበል እንዲሁ ስጦታን መውሰድ ነው። ካናዳ ትምህርቴን ከጨረስኩ በኋላ የገዛኋት አንዲት ሰዓት ነበረች እና ወደ ኢትዮጵያ እንደተመለስኩኝ ዲላ ቃልዮት ቤተ ክርስቲያን ተጋበዝኩና ለአገልግሎት እያስተማርኩ ስለ መቀበል ስለ እግዚአብሔር ስጦታ እየተናገርኩኝ ሰዓቴን አወጣሁና ይችን ሰዓት የሚወስድ አለ ከመካከላችሁ አልኳቸው። ቆንጆ ሰዓት ናት እና ፈልጓል አንዳንዶቹ ግን ምን ተፈረት ይዟቸዋል መውሰድ መጥቶ ይትልቅ ሰው ወደ መድረክ መጥቶ ምናልባት እጄ ደግሞ ቢያሳፍረኝስ አይ አልሰጥህም ቢለኝስ አንድ ትንሽ ልጅ መጣ ምናልባት የ8 ወይ የ9 አመት ልጅ ነው መጣና እጁን ዘረጋ አወጣውና ሰጣውት ያ ጁላ ሰራተኛ ሄዶ ቁጭ አለ ጋበዝ መጣ ሰጠውት ወሰደ የራሱ አደረገ እግዚአብሔር ይሄንን ነው ይሰጠን እንዲሁ በነጻ ሰጠን ምን እንድናደርገው እንድንቀበለው ይሄንን ነው እግዚአብሔር እንዲህ ያቀለለልን አንዳንድ ጊዜ በጣም ከመቅለሉ የተነሳ የእውነት አይመስለንም የእውነት አይመስለንም በጣም ቀለ የኃጢአት ዋጋ እኮ ሞት ነው የኃጢአት ደሞዝ ሞት ነው እግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይህንን ነው እግዚአብሔር በመስቀሉ በኩል የሰጠን ይህንን እርቅ ነው የሰጠን ይህንን ደህንነት ነው የሰጠን ጌታ በመስቀል ላይ ሞቶ ከሕግ እርግማን አዳነን ይሄ ትናንትና እንድንካፈል የፈለግኩት ሐሳብ ነው የዛሬዋን በአጭሩ እንድንካፈል ፈልጋለሁ ምን ያህል ጊዜ እንዳለን አላውቅም 10 ደቂቃ 15 ደቂቃ 5 ደቂቃ 3 ደቂቃ15 ደቂቃ ጨርሳለሁ በ15 ደቂቃ ይሄ የተሰቀለው ክርስቶስ መሰበክ አለበት በህይወታችንም በኑሯችንም መሰበክ አለበት ሁለተኛው ይሄ የክርስቶስ መስቀል ከህይወታችን ጋር ምን ድረግ ንዛብየው ከኛ ጋር ምን ድረግ ግንኙነቱ የሚለውን ነገር እንድንካፈል ነው የፈለኩት ሁለት ወይም ሶስት ነገሮች ብዬ ልተውላችሁ ፈልጋለሁ አንደኛ ጳውሎስ እንዳለው ይሄ ክርስቶስ ይሄ ተሰቀለው ክርስቶስ በህይወታችን መታየት መሰበክ አለበት መታየትና መሰበክ አለበት አንደኛ ቆሮንቶስ ምዕራፍ 3 1 ቁጥር 23 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ከ18 ጀምሮ ላንብበው የመስቀሉ ቃል ለሚጠፉት ሞኝነት የመስቀሉ ቃል የሚለው ይሄ ክርስቶስ በመስቀል ላይ ተሰቅሎ ሞተ የሚለው እንደማለት ነው ይሄ የመስቀሉ ቃል ይሄ ሰው በመስቀል ላይ ተሰቅሎ እንዴት ነው የሚያድነው ሰው እሱ የመስቀሉ ቃል ለሚጠፉት ሞኝነት ነውና ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የት አለ ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል የተሰቀለውን ክርስቶስን እንሰብካለን ማንን ክርስቶስ ምን የሆነውን የተሰቀለውን ስለዚህ ያልተሰቀለ ክርስቶስ አለ ማለት ነው ያልተሰቀለ ክርስቶስ የሚሰብኩ ሰዎች አሉ ለምሳሌ እስላሞችን ብትወስዱ ክርስቶስ አልተሰቀለም እሱን የሚመስል አንድ አላህ አንዱን ከደቀ መዛሙርቱ መካከለ አንደኛውን ክርስቶስን እንዲመስል ቀየረውና ክርስቶስን ያገኙት መስሏቸው እሱን ይዘውት እሱን ነው የሰቀሉት ስለዚህ ያልተሰቀለ ክርስቶስም የሚሰብኩ ሰዎች አሉ ማለት ነው። በቁርአን ውስጥ የተጻፈውም ያ ነው። ወማ ሰለቡሁ ወማ ቀተሉሁ ወላጊን ሹቢሃ ለሁም። አልሰቀሉትም፣ አልገደሉትም። ለነሱ ግን ያ የተሰቀለው በኢየሱስ በክርስቶስ በኢሳ ተመሰለ እንጂ ነው የሚሉት። ተመሰለ እንጂ እሱን አይደለም የሰቀሉት፣ እሱን አይደለም የገደሉት። ማን ነው ታዲያ እሱ ብላችሁ ስጠይቋቸው ከሙስሊሞች ጋር የምትከራከሩበት ጊዜ የሚያስቅ መልስ ነው የምታገኙት። የሚገርሙ መልሶች ነው የምታገኙት። ግን ያልተሰቀለው ክርስቶስም ይሰበካል ማለት ነው። አንድ ጊዜ አንድ ቤተ ክርስቲያን ውስጥ እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚል መፈክር ግድግዳቸው ላይ ተጽፎ ነበር። ጥቅስ ነው እና ግንቡ ላይ የሆነ አሸንዳ ውሃ እያፈሰሰ የተሰቀለውን የሚለውን አጠፋው ቀለሙን እና በኋላ በጣም ስለቦረቦረው እና ስላበላሸው ያንን ቦታ ግንቡን ሸክላውን በሙሉ አወጡትና አዳዲስ ሸክላ ጨመሩ። ግን የተጻፈው ቃል አልተጻፈም ተመልሶ። ስለዚህ ምን ተብሎ ነው የሚነበበው? እኛ ግን ክርስቶስን እንሰብካለን። በኋላ ቆይቶ ደግሞ በዛ በኩል አሸንዳው እንደገና አለና በዚህ በኩል ያለውም ክርስቶስን የሚለውም ጠፋ። ከዛ ምን ሆኖ ቀረ? እኛ ግን እንሰብካለን። ምንድነው የምትሰብኩት? በቃ እንሰብካለን። ምንድነው የምትሰብኩት? እንሰብካለን፣ እንሰብካለን። ዛሬ ምን አይነት ክርስቶስ እየተሰበከ እንዳለ ታውቃላችሁ? ሰይጣን የሆነ ክርስቶስም እየተሰበከ ነው። ሰምታችሁ? ሰይጣን ኢየሱስ ሰይጣን የሚል አንድ ወንድም ተነስቶ የቀደም ፓስተር የተናገረው እዝራ ላይ ጽፌበት አንዳንዶቹ ወረዱብኝ። እሱ ደጋፊዎች የሆኑ ሰዎች ምንድን ነው የሚለው? ክርስቶስ ሰይጣን ሰይጥኗል። ከምንድን ነው የሚነሳው? አንደኛ ማቴዎስ ምዕራፍ 16 ውስጥ የተጻፈውን ቃል ወስዶ ነው። ጴጥሮስን ምን አለው ጌታ? ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና አለው። ስለዚህ ጌታ ጴጥሮስ ሰውን ለማዳን ሰው መሆን ካለበት፣ ጴጥሮስ ደግሞ ሰይጣን ሆኗልና ጴጥሮስን ለማዳን ምን መሆን አለበት? ሰይጣን መሆን አለበት። ኢየሱስ ሰይጣን ሆኗል። መቼ ነው ሰይጣን የሆነው ብላችሁ ስትሏቸው፣ በመስቀል ላይ ከመሰቀሉ ከትንሽ ጊዜ ቀደም ብሎ ሰይጣን ሆነ። ከዚያ በኋላ ወደ መቃብር ገብቶ እዛ 3 ቀን በቆየበት ጊዜ ዳግም ተወልዶ በትንሣኤው የእግዚአብሔር ልጅ ሆነ። ሰይጣን ሆነ። ሰይጣኑ ኢየሱስ ይታያቸዋል። ስዕሉ መሰረታዊ የሆነው ስህተት ምኑ ላይ ነው? የዚህ ትምህርት እውነት ጴጥሮስ ሰይጣን ሆኗል? መልሱ እዛ ላይ ነው ያለው። ሆኗል ጴጥሮስ ሰይጣን? አልሆነም። ምንድን ነው እያደረገ ያለው? የሰውን እንጂ የእግዚአብሔርን አታስብ። አሳቡ ነው የሰይጣን አሳብ። አስቀድሞ የተነገረ ቅድም ያልኳችሁ ይሄ ቅድም መቅድመ ወንጌል የተባለው ያ ሰይጣንን ሲያስበረገገው የሚኖረው ሲያባንነው የሚኖረው ህመሙ ነው፣ ህልም ቅዠቱ ነው። አንድ ቀን መጥቶ ጭንቅላቱን እንደሚቀጠቅጠው ያውቃል። አንድ ቀን የመጨረሻው ቡጢ እንደሚያርፍበት ያውቃል። ያ እንዲሆን አይፈልግም ሰይጣን። ጴጥሮስም በየዋህነት እንደ ሰው እንደ ደቀ መዝሙሩ ረቢው እንደዛ እንዲሞትበት አይፈልግም። ስለዚህ ያንን ነው የተናገረው። የወሰደውና የለም ጌታ ሆይ እንዲህ ብላ አትናገር፣ ይህ አይሆንብህ፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል። መሰረታዊ የሆነ የአፈታት ስህተት ችግር ነው እንጂ እንቅፋት ሆነብኛል ብሎታልና ጴጥሮስ ምን ሆኗል ማለት ነው? እንቅፋት ሆኗል። ስለዚህ ኢየሱስም ምን ሆኗል ማለት ነው? ትንሽ ቆይቶ እኮ ኢየሱስም እንቅፋት ሆኗል ሊሉ ነው እነዚህ ሰዎች። አይደለም፣ አስቀድሞ ደግሞ ምን ብሎታል ጴጥሮስ ጌታ? እዚያው ምዕራፍ ላይ ሰይጣን ነህ ከማለቱ በፊት ወይም የሰይጣን ሀሳብ ታስባለሁ የሰውን እንጂ እግዚአብሔርን ሂድ አንተ ሰይጣን ከማለቱ በፊት ሰዎች እኔን ማን ይሉኛል አለ። አንዳንዶቹ ኤርሚያስ አንዳንዶቹ ይሉሃል አሉት። እናንተ ስኒማ እንደሆንኩ ትላላችሁ ሲላቸው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ተናገረ። ጌታ ምን አለ? የዮና ልጅ ስምዖን ሆይ ይህን ሥጋና ደም አልገለጠልህም የሰማይ አባቴ እንጂ፣ አንተ ጴጥሮስ ነህ፣ አንተ ኬፋ ነህ፣ አንተ አለት ነህ፣ በዚህም አለት ላይ ቤተ ክርስቲያኔን እመሰርታለሁ አለ። ስለዚህ ጴጥሮስ የስምዖን የዮና ልጅ ስምዖን ሆይ ስምዖን ምን ሆነ ማለት ነው። እዚያ ቦታ ላይ ጴጥሮስ ሆነ። ጴጥሮስ ማለት ምን ማለት ነው? ድንጋይ ማለት ነው። ኬፋ ማለት ነው። አለት ማለት ነው። እና ጴጥሮስ ምን ሆኗል ማለት ነው? እንደነዚህ ሰዎች ሰይጣን ሆነ ኢየሱስ እንዳሉ ጴጥሮስ ምን ሆኗል ማለት ነው? ድንጋይ ሆኗል ማለት ነው። ጴጥሮስ ድንጋይ ከሆነ ኢየሱስ ምን ሆኗል ማለት ነው? ብዙ ነው። ስለዚህ የሚሰበከንንና የምንሰብከውን ያመንነውንና ያወቅነውን ኢየሱስን መልሰን መላልሰን ማወቅ አለብን። ከዚህ ጌታ ጋር ጊዜያችንን ማሳለፍ አለብን። ከቃሉ ጋር ጊዜያችንን ማሳለፍ አለብን። ያ ካልሆነ ዛሬ ሰይጣን ነው ካሉን ሰይጣን፣ ነገ ሰው ነው ሰው ብቻ ነው የሚሉም አሉ። ኢየሱስም ሰው ነው። ስለዚህ ኢየሱስ ከሞት እስከሚነሳ ጊዜ ድረስ ሰው ብቻ ነበር። ከሞት ከተነሳ በኋላ ነው በትንሣኤው ኃይል የእግዚአብሔር ልጅ ሮሜ ምዕራፍ 1 ቁጥር 3 ተጠቅሶ በትንሣኤው የእግዚአብሔር ልጅ የሆነው እንጂ ከገብርኤል ብስራት ጀምሮ እስከ ትንሣኤው ድረስ እንደኔና እንደናንተ አይነት ሰው ነው። ስለዚህ እንደኔና እንደናንተ አይነት ሰው ነው ያን ሁሉ ተአምር የሰራው። እንደኔና እንደናንተ አይነት ሰው ነው ምሬሃለሁና ይቅር ብያለሁና ያለው። እንደኔና እንደናንተ አይነት ሰው ነው ኃጢአት ተሰርዮልሃል ያለው። ስለዚህ እኛም ምን አለን ማለት ነው? እንደሱ አይነት ስልጣን አለን። ይህንን ተአምር ማድረግ እንችላለን። ኃጢአትንም ማስተስረይ ዝም ካልን እንሰብካለን። ምን የወደድ ነው ለሚሉ ሰዎች ሰለባ እንሆናለን። አንድ ነው የሚሰበክ፣ የተሰቀለው ኢየሱስ። ስለዚህ የተሰቀለውን ኢየሱስን ምን ማድረግ አለብን? መስበክ አለብን። ሕይወታችን ይህንን ኢየሱስን የተሰቀለውን ኢየሱስን ያሳየው፣ ኑሯችን ይህንን የተሰቀለውን ኢየሱስን ያሳየው። ሉቃስ ምዕራፍ 9 ቁጥር 23 ላይ ለሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተል። ሁለተኛው ነጥብ ይህ ነው። ክርስቶስን የምንመስለው የመስቀሉ ተካፋዮች በመሆንም ነው፣ መስቀሉን በመሸከምም ነው። መስቀል ዛሬ ለአንዳንዶቻችን እንደ ጌጥ አድርገን ጆሮአችንም ላይ አንገታችንም ላይ ኮሌታችንም ላይ ቤታችንም ቤተ ክርስቲያናችንም የምንሰቅለው ነገር ነው። እርግጥ ነው ክርስቶስ በመስቀል ላይ ሞቶ ቅድም እንዳየነው ከእርግማን ከሕግ እርግማን ስላዳነን ያ የማንነታችን ምልክት አድርገን እንደ አርማችን አድርገን ብንወስደው ክፋት የለበትም። ግን የመስቀልን ትርጉም አንሳተው። መስቀል በጌታ ዘመን የአንድ አቅጣጫ ጉዞ መመለሻ የሌለው ትኬት ነው። ወደ አንድ አቅጣጫ ብቻ መሄጃ። ዛሬ ጠዋት ከአረፍኩበት ሆቴል ተነሳውና ወደ አርሊንግተን ናሽናል ሴሜተሪ ሄድኩኝ። አርሊንግተንን የማውቀው በዛ ቦታ ነው። እና በጠዋት ተነሳውና ወክ ለማድረግ ነው የወጣሁት። ወደ ምናልባት እሄዳለሁ ቅርብ ከሆነ ብዬ ሲሄድ የሰብዌይ መግቢያውን አገኘሁና ስጠይቅ በዚህ በኩል ትገባና ትሄዳለህ አለ። እሺ ስንት ነው የምከፍለው? 9 ከፈልኩና ገባሁ። ያ ቲኬት መድረሻ ብቻ አልነበረም። ሄድኩኝ አርሊንግተን ሴሚተሪውን አየሁት። እዛ ለማይታወቀው ወታደር መቃብር ላይ የሚደረግ ስርዓት ነበር። ያንን ስርዓት አየሁ። የተቀበሩትን ሰዎች መቃብር ዙሪያ አየሁ። የኬኔዲን መቃብር አየሁት። ከዚያስ አካባቢውን በሙሉ ካየሁ በኋላ ተመልሼ ወደ ሳቦ መጣሁ። እንደገና ተጠቀምኩበት። ሳርግ በሩን ከፈተልኝ ገባ። እንደገና የሆነ ቦታ ገባሁና ከብሉ ወደ ኦሬንጅ ተሻገርኩና እዛም ጠቅ ሳረ ከፈተልኝ ገባሁ። መሄድ ብቻ አይደለም ይሄ መመለሻም ነው። መስቀል ግን መመለሻ አይደለም፣ መሄጃ ብቻ ነው። መስቀል መሸከም በዚህ ዘመን ለመሰቀል፣ ለመሞት፣ ላለመመለስ የስንብት ቃል። አንድ ሰው መስቀል ተሸከመ ማለት በቃ መመለስ የለም፣ የአንድ ጉዞ ትኬት ነው፣ መልስ የለም። ደቀ መዛሙርቱ እንዲህ ነው ያላቸው። ምን አላቸው? ለሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። መስቀል መሸከም ክርስቶስን የምንመስልበት አንድ ምልክታችን ነው። ይህ መስቀል መሸከም የሞት ጉዞ ነው። ለእኔ ሞች ያለሁ የምንልበት ጉዞ ነው። ለእኔ አልኖርም የምንልበት ጉዞ ነው። ሮሜ ምዕራፍ 6 ያንን የሚነግርን ሮሜ ምዕራፍ 6 እሱን እንድንመስለው የተጠራን ሰዎች ነን። የምንመስለው በሞቱም ነው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት ምን ይሆን? የሞትን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከምኑ ጋር? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሞታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበር። በሞቱ ከእሱ ጋር አብረን ሞትን፣ በቀብሩ ከእርሱ ጋር አብረን ተቀበርን። የተጠራ ነው ለዚህ ነው። ለመሞትና ለመቀበር ነው የተጠራ ነው። ይሄ በሕይወታችን ይታያል። ዕለት ዕለት የምንሞት ሰዎች ነን። በሚሞተው ሥጋችሁ ኃጢአት አይንገስ፣ ሞታችኋልና። አሮጌውን ሰው ዕለት ዕለት ግደሉ። ይሄ አዲስ ኪዳን ቋንቋ ነው። የሞተስ ከኃጢአቱ ጸድቋል። ስለ ሞት በሚናገርበት ጊዜ አዲስ ኪዳን ይህንን እውነት ነው እየተናገረን ያለው። ለመሞት የተዘጋጀን ሰዎች ነን። ለመግደል የተዘጋጀን ሰዎች ነን። እንድንመስለው ተጠርተናል አይደል? ተጠርተናል። እንድንመስለው ተጠርተናል። በእውነት ሮሜ ምዕራፍ 8 29 ምንድን ነው የሚለው? ሮሜ ምዕራፍ 8 28 ምንድን ነው የሚለው? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ። ቁጥር 29 ነው የሚልልኝ። ይሄ 28 ነው። 29 ነው የሚልልኝ አለ። እሺ አታንብብልኝ በልልኝ። ይሄኛውን በቃላችን እናውቀዋለን። እሺ አንብብልኝ። አስቀድሞ የወሰናቸው እነዚህን ጨርስል 30 መንብብ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ምን እንዲመስሉ? የልጁን መልክ እንዲመስሉ። ልጁ ምን ይመስላል? እኔው አሳምረን፣ እኔው አሳምረን። ወንጌሉ የልጁን መልክ አሳምሮ ያሳየናል። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ውሳኔ ነው ይሄ፣ አስተያየት አይደለም። የልጁን መልክ እንዲመስሉ ምክር ሰጥቷልና ለግሷልና አይደለም። የልጁን መልክ እንዲመስሉ ቢመስሉ ጥሩ ነው አይደለም የሚለው፣ የልጁን መልክ እንዲመስሉ ተወስኗል። ውሳኔ ነው ይሄ። ይሄ የማያዳግም ውሳኔ። ውሳኔ ውሳኔ ነው፣ የእግዚአብሔር ውሳኔ ነው። ስለዚህ ይሄ ብንፈልግ እናደርጋለን፣ ባንፈልግ ባንመስልም ምንም አይደለም። ኢየሱስን እጁን ከመሰልን ይበቃናል፣ ወይም እግሩን ከመሰልን ወይም አፍንጫውን ከመሰልን ወይም አይደለም። የልጁን መልክ እንዲመስል፣ መልክ ሁለንተናውን እንድንመስል ለዚህ ነው የተጠራነው። ለዚህ ነው የተጠራነው። የልጁን መልክ የምንመስለው አንድም መስቀላችን በመሸከም ነው። ያንን ነው ያለው። በእርሱም ላመኑት አይሁድ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ምን ያድርግ? ራሱን ይካድ፣ በኋላዬም ይምጣና ዕለት ዕለት መስቀሉን ተሸክሞ ይከተለኝ። የመከተል ጉዳይ ነው። አይሁድ ደቀ መዛሙርቶቻቸውን በሚያስመርቁበት ጊዜ የሚመርቁበት ቋንቋ አላቸው፣ ቃል አላቸው ይባላል። አይሁድ ደቀ መዛሙርቶቻቸውን ሲያስመርቁ እንዲህ ይሏቸዋል፣ የረቢህ አቧራ ይቡነንብህ። ረቢዎች ወይም የዚያን ጊዜ ሰዎች ማናቸውም ሰዎች ምን አይነት ጫማ ነው የሚያደርጉት? ሰንደል ጫማ ነው የሚያደርጉት። በምን በአስፋልት ላይ ነው የሚሄዱት? አይደለም። በኮብልስቶን በደንብ በተጠረበ ድንጋይ ላይ ነው የሚሄዱ? አይደለም። በአቧራ ላይ ነው የሚሄዱት። ስለዚህ አቧራው ምን እያደረጉ ነው የሚሄዱት? እያቦነኑ ነው የሚሄዱት። እና ደቀ መዝሙሩ ረቢው እዛ የሚሄድ ከሆነ እሱ ደግሞ በዚህ በኩል ከሆነ የሚሄደው አቧራው ይቦንበታል? አይቦንበት። እና አቧራው እንዲቦንበት ምን መሆን አለበት? ተነስ ወንድሜ፣ ሂድ ወደፊት። እና ምን መሆን አለብን? ከኋላ ኋላው መሄድ አለብን። ከኋላ ኋላው ጠጋ ብዬ መሄድ አለብን። ጠጋ ብዬ ጌታ ይባርክ። ጠጋ ብዬ መሄድ አለብን። ያኔ አቧራው ምን ይሆናል? አቧራ መሆን አለ። የማን አቧራ? የረቢ አቧራ። ያለዚያስ ከሩቅ የምንከተል ከሆነስ? አንድ ቀን እንደ ጴጥሮስም እስከ ሊቀ ካህናቱ ግቢ ድረስ ኢየሱስን ምን አደረገው ነው የሚለን? በሩቅ ምን ሆኖ ተከተለው አይደለም፣ በሩቅ ሆኖ ተከተለው ነው የሚለን። በሩቅ ሆኖ የርቀት ተከታዮች አንሆን፣ የቅርብ ተከታዮች ነው። የቅርብ ተከታዮች ዕለት ዕለት የምንሞት ሰዎች ነው። የምንሞት ሰዎች በልጅነቴ ዶሮ ማረድ እንድማር አባቴ አስተምሮኝ ነበር። ታውቃላችሁ፣ 7 ዓመት 8 ዓመት ከሞላ በኋላ በኦርቶዶክስ ባህል መጾም ይጀመራል። ስለዚህ ከጾሙ በኋላ ዶሮ ማረድም ይቻላል፣ እስከዚያ ድረስ ማረድ አይቻልም። እና አባቴ ወደ ገጠር ያለ የእርሻ ቦታው አለ፣ እዚያ ሄዶ አንዳንድ ጊዜ ሰንብቶ ይመጣል። እና ሰንብቶ በሚመጣበት ጊዜ አሁን 8 ዓመት ሆኖኛል፣ እናቴ አባቴ በሚመጣበት ጊዜ ለማዘጋጀት ዶሮ፣ ትልቅ አውራ ዶሮ ተገዝቶ እረዳ አለችኝ። አሁን 8 ዓመት ሆኖኛል፣ መጾም ጀምሬያለሁ፣ ክር አስሬያለሁ። ስለዚህ አባቴ ደግሞ አሳይቶኛል፣ ስታርድ እንደዚህ ነው የምታርደው፣ ክንፉን እንደዚህ ትቆለምም እና ትይዛለ፣ ከዛ አንገቱን ወደኋላ ታመጣዋለ፣ በአውራ ጣት ትይዘዋለ፣ በግራ እጅ ነው ይህንን የምታደርገው፣ በቀኝ እጅ ቢላውን ወስደ በስመ አብ ወወልድ ወመንፈስ ቅዱስ ብለ ታርደዋል። ነግሮኛል። ይህንን በቃ በቴዎሪ አይቼዋለሁ፣ ሰምቼዋለሁ፣ እና ግን አድርጌ አላውቅም። አውራ ዶሮ ታስሯል። እዛ ሄጄ ያዝኩትና ውጭ ከጨዋታ ነው የተጠራሁት። ጓደኞቼ እዛ እየተጫወቱ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና አረርኩትና ጣልኩት። ግንቦላ የሚባል እንደ ሳፋ አይነት ነገር አለ በኛ አካባቢ። ያ ግንቦላ ተደፋበት እና ከዛ ተርበተበተ እና ከተርበተበተ በኋላ ምን ይሆናል? ይወድቃል። እኔ ጨዋታ ይካሄድኩኝ ከዛ ውሃው ተፈልቷል ይሄ ላባው እንት የሚደረግበት ከዛ ቀዶሮን አምጡት ተባለና ግንባላ ሲደረግ ዶሮ ተነስቶ ሮጦ ሄደ። በቃ እሱን እንደገና አባረን ሄደን ሰፈር ለሰፈር ጎረቤት ለጎረቤት ሄደን አመጣንና እንደገና ታረደ ዶሮ። አንዳንድ ጊዜ ለጌታ እንደዛ የምንሆንበት ይመስለኛል። የማንሞት ሰዎች መስቀሉን የማንሸከም የማንታረድ እንደ ጌታ ሰፈር ለሰፈር ምናምን ቦታ ይሄደ ያሳደደ እንደገና አምጥቶ ልረዳችሁ የሚለን የምንታገል የምንፈራፈር የማንሞት ሞቱ ስንባል የማንሞት እሱን የማንመስል እግዚአብሔር ይርዳ። ይሄንን በመስቀል ላይ የተሰቀለውን ጌታ ለምን እንደተሰቀለ አወቅን። እኛም ከሱ ጋር ለምንና እንዴት እንደምንሰቀል ተረዳን። ይህን የተረዳነውን እውነት እግዚአብሔር በልቡናችን ይጻፍልን ያኑርልን። እናመስግን። እየጸለይን እያለ ይህንን ሀሳብ እንደገና እንድናሰላስል ፈልጋለሁ። በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ በመስቀል ላይ ሞተ። ምን ያደርገን ዘንድ? ከሕግ እርግማን ያወጣን ዘንድ፣ ነፃ ያደርገን ዘንድ። ይህንን ነው ጌታ ያደረገልን። ሕግን የማይጠብቅ የተረገመ ነው። በሕግ የማይኖር የተረገመ ነው። በሕግ የተሰጡ ትእዛዛት አሉ። እነዚያን ትእዛዛት ጠብቀን ስለማንችል ጌታ በመስቀል ላይ ተፈጸመ አለና ፈጸመው። የመዳናችን ፊርማ ተፈረመ በዚያ መስቀል ላይ። የሕግ ሥርዓት ተፈጸመ። የጸጋ ዘመን ተጀመረ። እሱም በመቀበል ብቻ ወደ አብ መግባት ሆነልን። በሥጋው በኩል በመጋረጃው በኩል ወደ ቅድስት መግባት ሆነልን። መጋረጃው ተቀደደ። የአብ ልጆች ሆንን። ስለዚህ ጌታን እናመስግነው። ይሄ ያለቀ ጉዳይ ነው። ይሄ የተፈጸመ የተጠናቀቀ ጉዳይ ነው። ስለዚህ እግዚአብሔር ይመስገን። ሰሞኑን የምናስበው መስቀሉ ያ ነው። በቀራንዮ የተደረገው ያ ነው። በጎልጎታ የሆነው ያ ነው። በሸላቾች ፊት ዝም እንደሚል በግ ዝም ያለው ለዚያ ነው። አፉን ያልከፈተው ለዚያ ነው። ጌታ ኢየሱስ አፉን መክፈት አቅቶት አይደለም። አፉን ቢከፍት ኖሮ አፋቸውን ማዘጋት ይችል ነበር። አፉን ቢከፍት ኖሮ ንጹሕ መሆኑን መናገር ይችል ነበር። ኃጢአተኛ አለመሆኑን ወንጀለኛ አለመሆኑን መናገር ይችል ነበር። ነገር ግን አልተናገረም። አፉን አልከፈተም። ስለዚያ ጌታን እናመስግነው። ስለ ሕይወታችን ደግሞ ይህንን እናድርግ። መስቀል ተሸካሚዎች መሆናችንን አንርሳ። መስቀሉን ዕለት ዕለት ተሸክመን እንድንከተለው የተጠራን ሰዎች ነን። ተጠግተን እንከተለው። አቧራው ይቡነንብን። እሱን እንሽተት። ተጠግተ ነው እንከተለው። ከሩቅ አንከተለው። የእሱ መሆናችን ይታወቅ። በቋንቋችን ይታወቅ። በአካሄዳችን ይታወቅ። በውሳኔያችን ይታወቅ። በንግግራችን ይታወቅ። በመስሪያ ቤታችን ይታወቅ። የእሱ መሆናችን በአካሄዳችን፣ በአኳኋናችን፣ በአለባበሳችን፣ በሁለናችን ይታወቅ። የእሱ መሆናችን ዕለት ዕለት ደግሞ ከእሱ ጋር የምንሞት ሰዎች እንሆን። ለኃጢአት የምንሞት ለጽድቅ የምንኖር እሱን የምንመስል ሰዎች እንሆን። ይሄ ደግሞ የውሳኔ ጉዳይ ነው። እኛ ከወሰንን እግዚአብሔር ደግሞ ውሳኔያችንን ያከብረዋል። የሚረዳን መንፈስ ቅዱስ ደግሞ በውስጣችን ሆኖ ይህንን እንድንችል ያደርጋል። ውሳኔ ግን የእኛ ነው። ፈቃድ ግን የእኛ ነው። እኛ እናድርግ በመንልበት ጊዜ እግዚአብሔር ደሞ ጸጋውን አትረፍርፎ ይሰጠናል። ብርታቱን አትረፍርፎ ይሰጠናል። በውስጣችን ያለው ይሄ መንፈስ የእግዚአብሔር መንፈስ መንፈስ ቅዱስ ይህንን እንድንሆን ልጁን እንድንመስል በብዙ ወንድሞች መካከል በኩር እንዲሆን